ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ። በደብረ ማርቆስ የደረሰ የመኪና አደጋ 16 ሰዎች ሕይወት አለፈ። የሰሜን ጎንደር ዞን ፖሊስ መምሪያ የትራፊክና ትምህርት ስልጠና ክፍል የሰጠው አስተያየት የተካተተበት ዘገባ በዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስና ዩክሬን የማዕድን ውል ይፈራረማሉ ሲሉ ፕሬዚዳንት ትራምፕ አስታውቋል። የዚህም ዝርዝር ደርሶናል፣ ከመጽሔቱ ተከትሎ ይቀርባል። ሐሙስ የካቲት 20 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዱ ወልዴ ለሰዓቱ የዓለም ዜና፣ ንጉሡ ታምሬ ደግሞ ለስርጭት ምህንድስናው ተሰይመዋል። እስከ ምሽቱ 3 ሰዓት ተኩል አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜናዎች።
በድጋሚ እንደምናመሻችሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሻባብ ወደ አየር ማረፊያው ሞርታር ተኮሰ። በተስፋፋ ረሃብ ምክንያት አስከፊ ሞት ሊከሰት እንደሚችል በሱዳን አስከፊ ሞት ሊከሰት እንደሚችል ተመድ አስጠነቀቀ። በኮንጎ በተከሰተ ፍንዳታ 11 ሰዎች ሞቱ። እንዲሁም ኬንያዊቷ ጠበቃና አንጋፋ ፖለቲከኛ ማርታ ካሩዋ አዲስ የፖለቲካ ፓርቲ አቋቋሙ የሚሉት ለምሽቱ ያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሸባብ ወደ አየር ማረፊያው ሞርታር እንደተኮሰ ታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለይፋዊ ጉብኝት ሞቃዲሾ እንደደረሱ በርካታ ሞርታሮች ወደ አየር ማረፊያ አቅጣጫ ተተኩሰዋል። ተኩሱ በአልሸባብ የተፈጸመ ሳይሆን አይቀርም ተብሏል። በሞርታር ተኩሱ የተጎዳ ሰው ባይኖርም ቢያንስ አንደኛው ሞርታር በአየር ማረፊያው አቅራቢያ ከሚገኝ ገራዥ ላይ አርፈዋል። በሶማሊያው ፕሬዚደንት ሐሰን ሼክ መሐመድ አቀባበል የተደረገላቸው ጠቅላይ ሚኒስትር አብይ አህመድ ወደ ፕሬዚደንታዊ ቤተ መንግስት ተወስደው ሁለቱ ወገኖች ውይይት አድርገዋል። በሀገሪቱ ሰዓት አቆጣጠር ከጠዋቱ 4 ሰዓት ሞቃዲሾ የገቡት አብይ ከቀኑ 8 ሰዓት ወደ አዲስ አበባ ተመልሰዋል። ጉብኝቱ 2500 የኢትዮጵያ ወታደሮችን በአፍሪካ ህብረት ልዑክ ውስጥ ለማካተት የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት በቅርቡ መስማማታቸውን ተከትሎ የተደረገ ነው። በሁለቱ ሀገራት መካከል ባለው ወታደራዊ ስምምነት መሰረትም በአፍሪካ ህብረት ከሚሳተፉት ውጪ ኢትዮጵያ ተጨማሪ ወታደሮችን በሀገሪቱ ታሰማራለች። ሁለቱ መሪዎች በከፍተኛ ወታደራዊ አዛዦች የተደረሰውን ስምምነት በመልካም መቀበላቸውን ባወጡት የጋራ መግለጫ አስታውቀዋል። ሁለቱ መሪዎች በተጨማሪም በተጠናከረ ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ትብብር መተማመንን ማስፈን አስፈላጊ መሆኑን አጽንኦት ሰጥተዋል ሲል የጋራ መግለጫው አክሏል። በሱዳን የሚካሄደው ጦርነት በሚያስከትለው አደጋ ላይ የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በተስፋፋ ረሃብ ምክንያት ከአስከፊ ሞት ሊከሰት እንደሚችል አስጠንቅቀዋል። የከፍተኛ ኮሚሽነሩ ቮልከር ቱርክ ማስጠንቀቂያ የመጣው የዓለም ምግብ ፕሮግራም ጦርነቱ በመባባሱ በተፈናቃዮች መጠለያ በሚገኙና በረሃብ ለተጎዱ ሰዎች የሚያከፋፍለው ምግብ ለጊዜው ማቋረጡን ተከትሎ ነው። ከፍተኛ ወንጀል የሚፈጸምበትና በረሃብ ሰዎች የሚያልቁባት ሱዳን ልትፈነዳ የተቃረበች ፈንጂ ሆናለች ሲሉ ከፍተኛ ኮሚሽነሩ በተመድ የሰብአዊ መብት ምክር ቤት ስብሰባ ላይ ተናግረዋል። ጦርነቱ የመባባሱ እድልም እንደ አሁኑ ከፍተኛ ሆኖ አያውቅም ሲሉ አክለዋል። ከሱዳን መንግስት ሰራዊት ጋር በመፋለም ላይ ያለው የፈጥኖ ደራሽ ኃይሉ በተቆጣጠራቸው ስፍራዎች አስተዳደር ለመመስረት መንቀሳቀሱ መከፋፈልንና ሁከትን የሚያባብስ ሊሆን እንደሚችል ከፍተኛ ኮሚሽነሩ ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል የአማጺው ኤም 23 መሪዎችና ነዋሪዎች ሰልፍ ማድረጋቸውን ተከትሎ በተከሰተ ፍንዳታ 11 ሰዎች ሲሞቱ 65 የሚሆኑት ተጎድተዋል። በማኅበራዊ ሚዲያ መድረኮች የተጋሩ ፎቶዎችና ቪዲዮዎች በርካታ ሰዎች ሲሸሹና በደም የተለወሱ አስክሬኖችን መንገድ ላይ ወድቀው ተሳይተዋል። ፍንዳታዎቹ በተከሰቱበት ወቅት የኤም 23 መሪዎች በማዕከላዊ ቡካቡ ከተማ ከነዋሪዎች ጋር ውይይት በማድረግ ላይ ነበሩ። ፍንዳታው የሽብር ሥራና በሕገወጥ መንገድ በኮንጎ በሚገኝ የውጭ ጦር የተፈጸመ ነው ሲሉ የኮንጎ ፕሬዚደንት ፊሊክስ ቸሰደኪ ክስ አሰምተዋል። ኤም 23 በበኩሉ የኮንጎ ባለሥልጣናት ፍንዳታውን አቀናብረዋል ሲል ከሷል። የኪንሻሳው አገዛዝ ሲቪሎችን ለማጥፋት ተነስተዋል ሲልም አክሏል። በመጨረሻም ኬንያዊቷ ጠበቃና አንጋፋ ፖለቲከኛ ማርታ ካሩዋ አዲስ የፖለቲካ ፓርቲ አቋቁሞ በእንደ አውሮፓውያን አቆጣጠር 2027 በሚደረገው ፕሬዚደንታዊ ምርጫ እንደሚወዳደሩ አስታውቀዋል። በፕሬዚደንት ዊልያም ሩቶ ላይ ከፍተኛ ነቀፌታ በማሰማት የሚታወቁት ማርታ ወጣቶችን ያሳትፋል ያሉት አዲሱ ሕዝባዊ አርነት ፓርቲያቸው ኬንያን ነጻ ለማውጣትና አንድ ለማድረግ እንደሚሰራ አስታውቀዋል። ከሩቶ መንግስት ጋር ለመስራት ያልተሰለፉ ፓርቲዎችን ለማካተት እንደሚሹም ማርታ አስታውቀዋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተፈጽመዋል። ወደ አሉላ መራችኋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። እዚህ ክፍል ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያው እናልፋለን። ዩናይትድ ስቴትስና ዩክሬን የማዕድል ውል ሊፈራረሙ መሆናቸውን ፕሬዚዳንት ትራምፕ አስታወቁ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ዩናይትድ ስቴትስ ከዩክሬን ከፍተኛ ዋጋ ያላቸውን ማዕድኖች እንድታገኝ የሚያስችል ስምምነት ሊፈራረሙ ነገ አርብ ወደ ዋይት ሀውስ ይመጣሉ ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የዩክሬኑ ፕሬዚዳንት በበኩላቸው አሁንም ያልተፈቱ ጥቂት ጉዳዮች እንዳሉ አመልክተዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ያጠናቀረችውን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ፕሬዚደንት ትራምፕ ስምምነቱ ሊፈረም ነው እያሉ ነው። የዩክሬን ፕሬዚደንት ነገ አርብ ይመጣሉ፣ የማዕድን ስምምነቱን እንፈርማለን ብለዋል ትራምፕ። እየተዘጋጀ ያለው ስምምነት ዩክሬን ላለፉት 3 ዓመታት የሩሲያን ወረራ በመመከት ላካሄደችው ውጊያ ዋሽንግተን ለላከችላት የጦር መሳሪያ ካሳ እንዲሆን እጅግ ከፍተኛ ዋጋ ያላቸውና በቀላሉ የማይገኙ የዩክሬን ማዕድኖችን እንድታገኝ ትልቅ መብት የሚሰጣት ነው።
ስምምነት ልንፈራረም ነው። በጣም ከፍተኛ ስምምነት የምንፈራረመው በቀላሉ የማይገኙ ማዕድኖችንና ሌሎችንም ነገሮች የሚመለከት ስምምነት ነው።
የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ግን አሁን ባለው ስምምነት ውስጥ ያልተካተተ ቁልፍ ጉዳይ ማለትም ለዩክሬን ደህንነት ተጨባጭ ዋስትና የመስጠት ጉዳይ እንዳለ አንስተዋል። ፕሬዚደንት ትራምፕ ትናንት ረቡዕ ቀደም ብሎ የዩክሬን ቁልፍ ፍላጎት የሆነውን የኔቶ አባልነቷን ጉዳይ ውድቅ አድርገውታል።
የደህንነት ዋስትና የመሳሰለውን በሚመለከት አዎ፣ በዚህ ስምምነት የተካተቱ መሠረታዊ ነገሮች ብቻ ናቸው። ነገር ግን እሱን የሚመለከት አልመሰለኝም። ቀጣዩ እርምጃችን ግን እርሱ መሆን ይኖርበታል። ስለ ወደፊት ደህንነታችን ዋስትና ሳይኖር ሁነኛ ሰላም ልናገኝ አንችልም። ትራምፕ ያሉት ተኩስ አቁም ሊኖር አይችልም። የደህንነት ዋስትና ካልሰጠን የሚሰራ ነገር አይኖርም። ካለሱ ምንም አይኖረንም።
ኦሌና ፕሮኮፔንኮ ጀርመን ማርሻል ፈንድ በተባለው የምርምር ተቋም ከፍተኛ አጥኚ ናቸው። የሚከተለውን አስተያየት ሰጥተውናል።
It is difficult for the Ukrainian government to completely go back.
የዩክሬን መንግስት በቀረበለት ስምምነት ላይ ሙሉ በሙሉ ማፈግፈግ አስቸጋሪ ይሆንበታል። በዚህ ሐሳብ መሰረት ተዘጋጅቶ ለዩክሬን የቀረበላት ረቂቅ ስምምነት በጣም የሚያሳዝንና ወደ አንድ ወገን ያደላ ነበር። አሁን ግን በተሻለ ሚዛናዊ ተደርጎ የተስተካከለ ይመስላል። ስለዚህ የዩክሬን መንግስት ለመፈረም ዝግጁ ነው።
ቀድሞ የዩክሬን የገንዘብ ሚኒስትር አማካሪ የነበሩት ፕሮኮፔንኮ ስምምነቱ ከመፈረሙ በፊት በዘዴ የሚደረግ ነገር ይኖራል ብለው እንደሚጠብቁ ይናገራሉ።
There is some progress in terms of mentioning guarantee.
የደህንነት ዋስትና ጉዳይ እንዲጠቀስ ለማድረግ የተያዘው ጥረት በመጠኑ እየተሳካ ነው። ነገር ግን በሚፈረመው ስምምነት ውስጥ በይበልጥ በዝርዝር መካተት ይኖርበታል። ምክንያቱም አሁን ባለው የደህንነቱን ጉዳይ ከኢንቨስትመንቱ ጋር በውል የሚያስተሳስር ነገር የለም። አሁን ባለበት ደረጃ ኢንቨስትመንትን የሚመለከት ስምምነት እንጂ ደህንነትን የሚመለከት ስምምነት አይመስልም።
እጅግ አስከፊ የሆነው የዩክሬን ጦርነት ያበቃ ዘንድ መፍትሄ የሚፈልጉ ሌሎችም ዝርዝር ጉዳዮች አሉ። ሩሲያ በዓለም አቀፍ ደረጃ እውቅና ካለው የዩክሬን ግዛት ውስጥ አንድ አምስተኛውን እንደተቆጣጠረች ይታወቃል። ወደፊት በሚደረግ በማናቸውም የሰላም ስምምነት አንዱንም ለዩክሬን እንደማትመልስ አጥብቃ ማስታወቋም የሚዘነጋ አይደለም።
ወደ ሌላ የዩክሬን ዜና ከማለፋችን አስቀድሞ ቀደም ብዬ በመግቢያው ያስተዋወቅኩት የዕለቱ አብይ ርዕስ በሰሜን ጎንደር ዞን ደባርቅ ወረዳ ከትላንት በስቲያ ማክሰኞ በደረሰ የተሽከርካሪ አደጋ የ16 ሰዎች ሕይወት ማለፉን የሰሜን ጎንደር ፖሊስ መምሪያ ያስታወቀበት ነው። እየተሰናዳ ነው፣ እንደደረሰ ሙሉ ዘገባው እናቀርባለን። እንዳልኩት አሁን ተከታዩም የዩክሬን ነክ ዘገባ ነው። ከሶስት ዓመት ጦርነት በኋላም የካርኪቭ ስራ ፈጣሪዎች ስራቸውን ቀጥለዋል ይላል። የሩሲያ ኃይሎች ከሶስት ዓመታት በፊት ወረራ ከፈጸሙበት ጊዜ አንስቶ በየቀኑ በሰሜን ምስራቅ ዩክሬን ካርኪቭ ላይ የቦምብ ድብደባ ሲፈጽሙ ቆይተዋል። ይሁን እንጂ ምንም እንኳን በየዕለቱ የጥቃቶች ቢፈጸሙም በየአካባቢው ያሉ አነስተኛ የንግድ ተቋማት ግን ከዓለም ዙሪያ በሚገኙ በጎ ፈቃደኞች ድጋፍ ስራቸውን ቀጥለዋል። አና ካዚዮስኪ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
የዩክሬኗ የሃርኪቭ ግዛት ተወላጅ የሆኑት ኦልጋ ዘለንስካ ምንም እንኳን ሀገራቸው በሩሲያ ብትወረርም የሚኖሩበት መንደር ለቀው ሄደው አያውቁም። ላለፉት 25 ዓመታት አገልግሎት ሲሰጥ የኖሩ ዳቦ ቤታቸውም እንደ አውሮፓውያን አቆጣጠር በ2022 ከሱቃቸው ጥቂት ሜትሮች ላይ ሚሳኤል የወደቀበትን ዕለት ጨምሮ በፍጹም ዝግ ሆኖ አያውቅም።
እንደ አውሮፓውያን አቆጣጠር የካቲት 24 ከጠዋቱ 11 ሰዓት ላይ እኔና ቡድኔ ምን ማድረግ እንዳለብን አውቅ ነበር። ለሰራዊቱና ለህዝቡ ዳቦ እንጋግራለን። ለደቂቃ እንኳን ሳናቆም ያለማቋረጥ ነው የምንሰራው።
ኦልጋ የሰላም ድርድሮች እየተደረጉ መሆኑን ቢሰሙም ነገር ግን ጦርነቱ ማለቅ የሚችለው በወታደራዊ እርምጃዎች ብቻ ነው ብለው ያምናሉ።
ለደህንነታችን ያለው አንድ ማስተማመኛ ብቻ ነው ሰራዊታችን፣ ያ ብቻ ነው።
የ62 ዓመቱ ካናዳዊ በጎ ፈቃደኛ ጆን ቮሮቤ የጀርመንና የዩክሬን የዘር ሀረግ ያላቸው ሲሆን ከባለፈው ዓመት የጸደይ ወራት አንስቶ በሃርኪቭ እያገዙ ይገኛሉ።
እኔ የምሰራው ከአካባቢው ውጪ በሚገኝ ለሰራዊቱ ብቻና ጥሩ የቤት ውስጥ የምግብ አቅርቦት ለሌላቸው ሁለት ሆስፒታሎች በሚያስበስል ኩሽና ውስጥ ነው። በቀን ለ800 ወታደሮችና 400 የሆስፒታል ሕሙማን ምግብ እናዘጋጃለን።
ቮሮቤ የካናዳ ሰራዊት ውስጥ ለ6 ዓመታት አገልግሏል። የቃል ኪዳን ጦር ሀገራቱ ሰራዊቶች በዩክሬን መገኘት ከሩሲያ ጋር ዘላቂ ሰላም ለመመስረት ያግዛል ብለውም ያምናሉ።
በሁለተኛው የዓለም ጦርነት ብሪታንያ የእርዳታ ጥሪ ስታደርግ ከ7 ሚሊዮን ካናዳውያን ውስጥ 1 ሚሊዮን የሚሆኑት አውሮፓን እና የእስያ ፓሲፊክ ጦርነትን ለማገዝ መጥተዋል። ይሁን እንጂ አሁን በትንሹ 100,000 የሚሆኑ ሰዎች እንኳን ወደ ዩክሬን አልመጡም። እንደ ቀድሞ የሰራዊት አባል ይሄ ለእኔ አሳፋሪ ነው።
ሌላው የ55 ዓመቱ የሃርኪቭ ስራ ፈጣሪና አክቲቪስት ዲሚትሮ ኩትዞቭ ከ25 ዓመት በላይ የንግድ ቤት ግንባታና ሽያጭ ስራ ላይ የሰሩ ሲሆን በካርኪቭ የበዙ ስራዎች ገጥሟቸዋል።
ትልቅና የተለመደ ጦርነት ልዩ የስራ ሁኔታዎችን ይፈጥራል። እንደ አውሮፓን አቆጣጠር ከ2014 እስከ 2015 በዶንባስ ጦርነት ልምድ ያላቸው እንኳን ይህ ሁኔታ ምን እንደሚመስል ሙሉ በሙሉ መገመት አልቻሉም።
ሩሲያ ዩክሬንን ከወረረችበት ጊዜ አንስቶም ኩቶቪ የቤት ግንባታና ሽያጭ ስራቸውን በማቀም በጎርጎሮሳውያኑ መጋቢት 22 ሃርኪቭ በከባድ መሳሪያ ስትደበደብ ኩትዞቭ ጀርባቸው ላይ ጉዳት ደርሶባቸዋል። ይሁን እንጂ የቦምብ ድብደባው ሲቀጥል ሰላም እስኪመጣ ድረስ እዚህ ለመቆየትም ወስነዋል።
ለእኔ አሁን ዩክሬን ሙሉ ለሙሉ ሉዓላዊነቷ ካልተመለሰ በስተቀር ማንኛውንም ሁኔታ ድል አሊያም አጥጋቢ ውጤት ብዬ አልቀበለውም።
ኦልጋ ዘለንስካ ታዲያ ምንም እንኳን መከራ ቢሆንም ዩክሬን ብሩህ የሆነ ተስፋ አላት ይላሉ። በየዕለቱም ዳቦ ቤታቸውን ከመክፈታቸው በፊት ከሰራተኞቻቸው ጋር በመሆን ለአዲሱ ቀን ያመሰግናሉ።
በየቀኑ ጠዋት ከእንቅልፋችን እንደነቃን እጅ ለእጅ ተያይዘን እንሰበሰባለን። ይሄ የፍቅር ስብስብ ይሰኛል። ዓለም ሁሉ በሕይወት እንድንቆይ ስላገዘን እናመሰግናለን።
ጆን ቦረበም ስሜታቸው ተመሳሳይ ነው። ጆን የዩክሬንን ዓለም አቀፍ ሰራዊትን ለመቀላቀል ቢሞክሩም እድሜያቸው በመግፋቱ ምክንያት አልተሳካላቸውም። ይሁን እንጂ የዩክሬን ሰራዊትን በበጎ ፍቃደኝነት ለማገልገል ሃርሂቭ ለመቆየት ወስኗል። ለአና ኮዚዮስካ ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ዘገባ ነው። ተከታዩ በደባርቅ ወረዳ የደረሰ የተሽከርካሪ አደጋ የ16 ሰዎችን ሕይወት አጠፋ። በሰሜን ጎንደር ዞን ደባርቅ ወረዳ ከትላንት በስቲያ ማክሰኞ በደረሰ የተሽከርካሪ አደጋ የ16 ሰዎች ሕይወት ማለፉን የሰሜን ጎንደር ዞን ፖሊስ መምሪያ ነው ያስታወቀው። የዞኑ ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ተቆጣጣሪ ይበልጣል መርሻ ዛሬ ለአሜሪካ ድምፅ በስልክ እንደገለጹት በዕለቱ ተሽከርካሪው ከበየዳ ከተባለ ወደ ደባርቅ ወረዳ ሰዎችንና እህል ጭኖ በመጓዝ ላይ እያለ ነው ከረፋዱ 3:30 ገደማ ላይ ልዩ ስሙ አበርጊና ከተባለ ስፍራ ተገልብጦ 16 ተሳፋሪዎች ሲያልፉ በ35ቱ ላይ ቀላልና ከባድ የመቁሰል አደጋ ያደረሰው። ለዝርዝሩ አስቴር ምስጋናው።
በአማራ ክልል የሰሜን ጎንደር ዞን ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ኢንስፔክተር ይበልጣል መርሻ ዛሬ ሐሙስ ለአሜሪካ ድምፅ በስልክ እንደገለጹት ከትናንትና በስቲያ የካቲት 18 ቀን 2017 ዓ.ም ከረፋዱ 3:30 ገደማ የሰሌዳ ቁጥሩ ኢቲ 11591 የሆነ በተለምዶ ስፖኒ እየተባለ የሚጠራ የደረቅ ጭነት መኪና ከበየዳ ወደ ደባርቅ ከተማ እየተጓዘ ሳለ ልዩ ስሙ አበርጊና በተባለ ስፍራ ላይ በመገልበጡ በተሳፋሪዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል።
16 ደርሰናል። ከታንተ ጎጆች አንዳንድ ናቸው። ወደ 35 ማለት ነው ቁስለኛ። ያው ከሁለት ሶስት ምናምን ከተናጋጅ ነው ዛከሚ ነው አደጋውን ያደረሰው መገልበጥ ነው። አካባቢ የተሽከርካሪ ተወስናለበት ማህበረሰቡ ኖርማሊ የተሽከርካሪ ተወስናለ ወደ ከተማው ለመድረስ ወደ ከተማ በላይ ነው የተሰከረ ከጭነቱ ላይ ማለት ነው ማለት ልክ እንደ ዳይሬክሽናል እና በዚህ ምክንያት አደጋውን ሊፈጸም ችሏል።
ከ16ቱ ሟቾች መካከል ተፈናቃዮች አሉበት ያሉት ኢንስፔክተር ይበልጣል የጭነት መኪናው አሽከርካሪ እስካሁን በቁጥጥር ስር እንዳልዋለ ተናግረዋል። ለጭነት ተሽከርካሪው መገልበጥ ምክንያት ነው ያሉትን ኢንስፔክተር ይበልጣል ዘርዝረዋል።
አሽከርካሪው አልተያዘም። ልጁ ለአካባቢው እንግዳ ነበረ። ለመጀመሪያ ጊዜ ወር ሁለተኛ ጊዜ ነበረ አካባቢውን አያውቁም። መንገድ ሲቀጥል ኦቨርሎድ ነው።
ከአደጋው ከተረፉት ተሳፋሪዎች አንዱ እንደሆነ የሚናገረው ዮሐንስ ምትኬ በሰሜን ኢትዮጵያ ጦርነት ሳቢያ ከትግራይ ክልል በ2013 ዓ.ም ተፈናቅሎ በደባርቅ ወረዳ ከማህበረሰቡ ጋር ተቀላቅሎ እንደሚኖር ጠቅሶ ወደ በረሃ ለስራ ፍለጋ እየተጓዘ እንደነበር ገልጿል። ለዚህም አበርጊና ቀበሌ ከእርሱ ጋር 18 ተፈናቃዮች በተሽከርካሪው መሳፈራቸውን አውስቶ 1 ኪሎ ሜትር እንኳን ሳይርቅ አደጋው መድረሱን አስረድቷል። ዮሐንስ አደጋው በእጁ ላይ ባደረሰበት ጉዳት በደባርቅ ሆስፒታል በሕክምና እየተረዳ እንደሚገኝ አስታውቆ አብረውት ከተሳፈሩት ውስጥ ህይወታቸው ያለፈ እንዳሉም ገልጿል። በቅርቡ በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ተፈናቅለው በደባርቅ ወረዳ ከማህበረሰቡ ጋር ተቀላቅለው ከሚኖሩት መካከል የተፈናቃዮች ማህበር ምክትል ሊቀመንበር የሆኑት መርጌታ ጠበቅ ወልደ ገብርኤል ከ2015 ዓ.ም ወዲህ በአመት አንድ ጊዜ ብቻ እርዳታ ስለሚሰጣቸው አብዛኛዎቹ ለቀን ስራ ከቦታ ቦታ እንደሚንቀሳቀሱ ገልጸዋል። ከትናንት በስቲያ የመኪና አደጋ ጉዳት የደረሰባቸው 18 ተፈናቃዮች ግን የዓለም ባንክ በአበርጊና ብርና ምግብ ይሰጣል ለስራ ያደራጃል የሚል መረጃ ሰምተው እንደተጓዙና በስፍራው ከደረሱ በኋላ እርዳታ እንደማይሰጥ ሲረዱ ለስራ ፍለጋ ወደ በረሃ ለመሄድ አቅደው እየተመለሱ እንደነበር የማህበሩ ሊቀመንበር መርጌታ ጠበቃው አብራርተዋል።
በሀገር ያየኋቸው 6 ብራይኒ ቀብሬያቸዋለሁ። አዛ በተረፈ አጠቃላይ ሲከታ በሙሉ አለ ቁጥር ላይ አጠቃላይ ተዚጓል በዚህ ጋር ተመደ ነገርኩን አጠቃላይ በቁጥር 18 ዘጋዋል። 18 ነው ዛውቅ ዓለም ባንክ ብር ይሰጣል ወይም ያደራጃል። ምክንያቱም በዓለም ባንክ ምክንያት ነው ማለትም ብር ማደራጃ ይሰጣል። በየቀበሌው ነው የሚያደራጅ ሲባል አብዛኛው ሰው ተፈናቅሎ የሚሄድበት የቻለ መጀመሪያ በዛ ምክንያት እዛ ግን ሄዶ እንኳን ያለ እንዲያገኝ ህይወታቸው ናቸው ነው ማለት ነው። ከዚህ በኋላ ምን እናደርጋለን? ወደ በረሃ ሂደን ሰርተን መብላት ያለብን በቃ ወደ በረሃ እንሄዳለን ነው በቃ ለጥቆር ሀሳብ ይመጣ ነበር ማለት ነው። ወይም አንፍተን ሊሆን እንበራለን ስሄዳ እንበራለን በማለት ነው ሴቶቹም አብሮ ተመሰበቸው ነበር።
በደባር ቆረዳ ከ2000 በላይ የጦርነት ተፈናቃዮች ከማብረሰው ጋር ተቀላቅለው ይገኛሉ። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ወደ መቀሌ የሚወስደን ቅንብር ነው ተከታዩ። የአንጥረኛነት ፈተና በትግራይ ይለናል። በትግራይ ክልል በባህላዊ የብረታ ብረት መገልገያ እቃዎችና ጌጣጌጦች ስራ ላይ የተሰማሩ የእደ ጥበብ ሙያተኞች እየደረሰብን ነው ባሉት ማህበራዊ መገለልና ጥቃት የተነሳ ልጆቻቸው ከትምህርት ገበታ እየራቁ መሆናቸው በእጅጉ አሳስቦናል ሲሉ ተናግረዋል። በየጊዜው እየከፋ መምጣቱን በገለጹት ጥቃት ለተፈናቃይነት መዳረጋቸውን የተናገሩት እነኚህ የእጅ ጥበብ ሙያተኞች አስነዋሪ ሲሉ በገለጹት አኳኋን ግድያ እየተፈጸመባቸው የቤተሰቦቻቸው አባላት መኖራቸውን ለአሜሪካ ድምፅ አስረድተዋል። መብቶቻቸውን በሕግ ለማስከበር ጥረት ቢያደርጉም ምስክር አቅርቡ በሚል ፍትህ ለማግኘት ያለመቻላቸውን ጨምረው ሙያተኞቹ አመልክተዋል። መምህራን፣ ካህናትና ፖሊሶች አመለካከታቸው ቢስተካከል እኛም እንደ ሰው እንኖር ነበር ሲሉም መፍትሄው የአመለካከት ለውጥ አስፈላጊ መሆኑን ጠቁመዋል ይለናል። የእጅ ባለሙያዎቹ ይደርስብናል ያሉትን በደል ለመከላከልና ሲበደሉም ፍትህ ርትዕ እንዲያገኙ የሚያግዝ የትግራይ የእደ ጥበብ ባለሙያዎች ማህበር የተሰኘ የመብቶች ተሟጋች ማቋቋማቸውን አክለው ማስታወቂያቸውን ገልጦ ሙሉጌታ አጽባሀ የእጅ ጥበብ ሙያተኞቹንና የማህበሩን ሊቀመንበር አነጋግሮ ተከታዩን አድርሶናል።
በትግራይ ክልል በባህላዊ የብረታ ብረት መገልገያ እቃዎች እና ጌጣጌጦች ስራዎች ላይ የተሰማሩ ከ4000 ያላነሱ የጥበበ እድ ባለሙያዎች ይገኛሉ። አንጥረኛ በሚለው የግብር ስም በስፋት የሚታወቁት የጥበበ እድ ባለሙያዎቹ ብረታ ብረቱን አቅልጠውና አፍስሰው ቀጥቅጠውና ስለው የሚያመርቷቸው መሳሪያዎችና ጌጣጌጦች የብዙሃኑ ማህበረሰብ መገልገያዎችና መዋቢያና መድመቂያ ጌጦች ናቸው። ዳሩ ግን የእጃቸው ምርቶች የጥበባቸውን ውጤቶች በሚጠቀሙ ግለሰቦች ማህበራዊ መገለል፣ አካላዊ ጥቃት፣ ማፈናቀልና ከዚያም አልፎ ግድያ እንደሚደርስባቸው ይናገራሉ። ከደቡባዊ ምስራቅ ዞን ትግራይ እንደርታ ወረዳ መትከል ከተባለ ቀበሌ በነዋሪዎች ግፊት አካባቢውን እንዲለቁ ተደርገው በመቀለ ከተማ ሀድነት ክፍለ ከተማ አዳጋ ብዕራይ በተባለ መንደር የጥበብ እድ ስራዎች እየሰሩ ያገኘኋቸው ባለሙያዎች የእጃቸውን ምርት በሚጠቀሙ ሰዎች ድብደባና ማፈናቀል እንደደረሰባቸው ይገልጻሉ። አቶ ሀድጉ በርሀ በመቀለ ሀድነት ክፍለ ከተማ አዳጋ ብዕራይ በተባለ አካባቢ ከብረት የግብርና የቤት ውስጥ መገልገያዎችና የኮንስትራክሽን እቃዎች በባህላዊ መንገድ የሚያመርቱ ባለሙያ ናቸው። ቀደም ሲል በእንደርታ ወረዳ መትከል በተባለ ቀበሌ ከስድስት ልጆቻቸው ጋር ይኖሩ እንደነበር ያወሱት አቶ ሀድጉም የብረታ ብረት ምርቶቻቸውን በሚጠቀሙ ነዋሪዎች መገለል ይደርስባቸው እንደነበር ተናግረዋል። መገለሉ ወደ አካላዊ ጥቃት ተባብሶ ከሁለት ዓመት በፊት መኖሪያ ቤታቸው ለማፍረስ ሙከራ መደረጉን ጠቅሰው በዚህ ሳቢያ ቀያቸውን ትተው ወደ መቀለ ከተማ እንደመጡ ይገልጻሉ።
እናንተ ሰው የምትበሉ ጅቦች ናችሁ ይሉናል። በመንገድ ላይ ስንተላለፍ እኛን ለማሳቀቅ እንደ ጅብ ይጮሃሉም። እኛ ከወርቅ ጌጣጌጥ አንስቶም ማረሻ የምንሰራ ሙያተኞች እንጂ አውሬዎች አይደለንም። በእግዚአብሔር አርያና አምሳል የተፈጠርነን ብለን ጉዳዩን ወደ ሕግ ብንወስደውም የምሰማን የለም። እኔ የስድስት ልጆች አባት ነኝ። ያገቡ ልጆችም አሉኝ። ብዙ ለመታገል ብሞክርም አሸነፉኝ። ለወግ ለማዕረግ ያደረስኳቸውን ልጆችን የዳርኩበትን መኖሪያ ቤቴና ሰፈሬን ትቼ ሕፃናቱን ልጆችን ለማሳደግ ብዬም ወደዚህ ከኔ ልጆች መጥቻለሁ።
እኛ በሚደርስብን ማህበራዊ መገለል የተነሳ ልጆቻችንም ትምህርት መማር አልቻሉም ያሉት ደግሞ አቶ አባድ ጸጋይ የተባሉ ሌላ የእጅ ሙያተኛ ናቸው። ዘረፋና ድብደባ እንደደረሰባቸው የሚናገሩት አቶ አባዲ በቅርብ ዘመዳቸው ላይ ግድያ እንደተፈጸመባቸው ይገልጻሉ።
አስነዋሪ ለሆነ ቀተት ላይ ምንቃትለው ብጣዕሚሱ ኢሎም ከምል
በአስነዋሪ አኳን የተገደሉ ሰዎች አሉ። አበራ ካሳ የተባለ የቅርብ ቤተሰባችን ገለውታል። አስክረኑም በፍለጋ ተበታትኖ የተገኘው መብታችን ተነጥቀናል። ወደ ህግ ብንሄድም ምስክር አምጡ ነው የተባልነው። ገዳዮቹ ምስክር አቁመው ይገድሉ ይመስል አሳዛኝ ነው ነገሩ። ሶስት አራት አዳጊ ልጆች ቢኖሩኝም አልተማሩም። ሃና ያውቋትም እንም እንደዛው። አስተማሪዎች ያገሉናል። ካህናትም እኛው በሰራነው መስቀል አናሳልማችሁም ይሉናል። መምህራን ካናትና ፖሊስ ቢስተካከሉ እኛም እንደ ሰው እንኖር ነበርም።
አቶ አባዲ ደረሰ ባሉት መገለልና በደል ተማረው ከንደርታ ወረዳ ወደ መቀለ ከተማ ልጆቻቸው ይዘው እንደመጡ ነው የገለጹት። በሕንጣሎ ወረዳ ጉዳጉዲ በተባለ ቀበሌ ሰኔ 2015 ዓመተ ምህረት ተገድለው ከአንድ ወር በኋላ አስከሬናቸው ተገኝቶ እንደተቀበሩና በግድያ ከመጠረጠሩት ሁለት ሰዎች አንዱ በቁጥጥር ስር እንደዋለ የትግራይ የዕደ ጥበበኞች ማህበር ገልጿል። እንዲሁም ከቀያቸው ተፈናቅለው ወደ መቀለ ከተማ የገቡ ባለሙያዎች ለህይወታቸው አስጊ ባይሆንም የመስሪያ ቦታ ማጣት ልጆች ቻቸውም አሁንም ወደ ትምህርት ገበታ አለመመለሳቸው ነው ማህበሩ ያስታወቀው። ይህ ቃለ መጠይቅ ያካሄደን በነበርንበት ጊዜ በዚሁ ባህላዊ የብረታ ብረት ስራ የተማሩ የጥበብ እድ ባለሙያዎች በእነርሱና በቤተሰቦቻቸው ላይ እየደረሰ ነው ያሉት መገለልና ጥቃት ለአሜሪካ ድምጽ ተከታዮች አድርሱልን በማለት ተማጽነዋል። በይበልጥ ደግሞ ልጆቻችን ከትምህርት ገበታ እንዲርቁ እየተደረገ መሆኑን በእጅጉ ያሳስበናል ይላሉ የጥበብ እድ ሙያተኞቹ። ባለሙያዎቹ ይደርስብናል ያሉትን በደል ለመከላከልና ሲበደሉም ፍትህ ርትዕ እንዲያገኙ የሚያግዝ የትግራይ የዕደ ጥበብ ባለሙያዎች ማህበር የተሰኘ የመብት ተሟጋች አቋቁመዋል። አቶ በርሃ አብርሃም የማህበሩ ሊቀመንበር ናቸው።
የእጀ ጥበብ ሙያ በማህበረሰቡ ላይ ያለው ጥቅምና አገልግሎት በጣም ዘርፈ ብዙ ነው። አንድ ሰው ሊኖር ከሆነ በህይወቱ ውስጥ የሚያስፈልገውን ነገር ከእጀ ጥበብ ስራ ውጭ አይሆንም። አንድ ሰው ሲኖር ለምሳሌ ሊለብስ ከሆነ የሽመና ስራ ያስፈልገዋል። በሽመና በልብስ የተሰራ ነው የሚለብሰው። በምግብም ብንሄድ ድስት ይሁን ምጣድ ይሁን የተለያዩ ነገሮች የእጀ ጥበብ ውጤት ነው የሚገለገለው። ባህላዊ ሆኖ ለማጌጥም ለምናምንም ወርቅ ምናምን ይገለገላል። ለእርሻም ሰርቶ ለመብላትም እርሻ ተክል ለማድረግም ማረሻ ይሁን ማጨድ ይሁን የተለያዩ ነገሮች የብረታ ብረት ይሁን ውጤቶች ይገለገላል። ዘርፈ ብዙ የሆነ አገልግሎት ነው ያለው የእጀ ጥበብ። ስለዚህ አንድ ሰው ሊኖር ከሆነ ከእጀ ጥበብ ሰራተኞች ውጭ ሊኖር አይችልም ማለት። እነዚህ ሰዎች ይህን ስራ ከተው ማህበረሰቡም ኑሮም ይስተጓጉላል ማለት ነው። ይከብደዋልም ለአኗኗሩም ይከብደዋል ማለት ነው። ስለዚህ በማህበረሰቡ ላይ ያለው የእጀ ጥበብ ጥቅም ዘርፈ ብዙ ነው።
ማህበሩ በውስጡ የተደራጁ አባላቱን ሰብአዊና ማህበራዊ መብቶች በህግ ለማስከበር እንደሚሰራ አቶ በርሀ አመልክተዋል።
ከተመሰረተ አንድ አመት ከአራት ወር ሆኖታል። በትግራይ ክልል ፍትህ ቢሮ ህጋዊ ሰውነት ካገኘ ጀምሮ ማለት ነው። እና ይህም ዋና አላማው የተመሰረተው በእጀ ጥበበኞች አባሎች እየደረሰ ያለ ጥቃት በጣም በጣም በቃላት ሊገለጽ የማይችል እስከ ሞት ድረስ ከቤት ቀያው በመፈናቀል እናንተ ሰዎች አይደላችሁም፣ ቡዳዎች ናችሁ፣ ጅቦች ናችሁ፣ ሌሊት ወደ ጅብ ትቀየራላችሁ፣ ሰውም ትበላላችሁ በሚል ኋላ ቀር የሆነ አስተሳሰብ በአባሎቹ በሙያተኞች ችግርና መከራ እየደረሰ ስላለ፣ ስለዚህ ይህን ችግር መከራ በአንዱ አባሉ በዚህ ሰለባ እንዳይሆን ራሱን በስነ ልቦና እንዲታነጽ ነው። ሁለተኛው እንደዚህ አይነት ድርጊት እየፈጸመ ያለ ማህበረሰብም ኋላ ቀር አስተሳሰብ እንደሆነ ግንዛቤ ለመፍጠር ነው ለማህበረሰቡ። እነዚህ ሰዎች እናንተ የሚጠቅሟችሁ እንጂ የሚጎዷችሁ አይደለም። ስለዚህ እናንተ እነሱን በጎዳችሁ ቁጥር እነሱም እየጎዳችሁ ነው፣ ለራሳችሁም እየተጎዳችሁ ናችሁ። ይሄ የመጣበት ደግሞ ብለን የታሪክ ፍሰትም አንስተን ከኋላ ወደ ኋላ ተመልሶ በአክሱም ዘመንም እንደዚህ እንዳልነበረ ግንዛቤ ለመፍጠር ለማህበረሰቡ ነው። ብሎም ይህ የእጀ ጥበበኛ ባለሙያም የጸረ ሰብአዊነት የሆነ መብቱ ሲጣስ በህግም እንዲዳኝ ይህ ማህበር ጠበቃ ቀጥሮ በህግም ከሌላ እንዲያገኝና ፍትህ እንዲያገኝም በማሰብ ነው ይህ ማህበር የተቋቋመው።
በትግራይ ክልል ከ4000 በላይ እንደሚደርሱ ከሚገመቱት ጥበበ እድ ሙያተኞች አብዛኞቹ በማህበሩ ስር በአባልነት መታቀፋቸው አቶ በርሀ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ ያሰናዳነውንም ወደ ማጠናቀቁ ተቃርበናል። በቀሩን ጥቂት ደቂቃዎች ከርዕሰ ወሬዎቹ አንዳንዱን ላሰማችሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሻባብ ወደ አየር ማረፊያው ሞርታር ተኩሷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለይፋ ጉብኝት ሞቃዲሾ እንደደረሱ በርካታ ሞርታሮች ወደ አየር ጣቢያው መተኮሳቸው ተገልጧል። ሰዓቱ አልቋል እያለኝ ነው ንጉሱ። ክቡራትና ክቡራን 3:30 ሆነ፣ ሰዓታችን አበቃ። ነገ እንመለሳለን። በእኔና በተቀሩ ባልደረቦች ስም እሰናበታለሁ። መልካም ምሽት።
Thank you.